ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁን ቆያለን።
ሰላም እንደምናመሻችሁ። የዛሬ ጥቅምት 20 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። በምዕራብ ኦሮሚያ፣ ምዕራብ ወለጋ፣ ምስራቅ ወለጋ እና ቄለም ወለጋ ዞኖች ከፍተኛ ህዝባዊ የተቃውሞ ሰልፎች ሰሞኑን መካሄዳቸው ተገለጸ።
የኦነግ አመራር ከመንግስት ጋር ተስማምቶ ከሆነ እዚህ አካባቢ ለምን መፍታት አልቻሉም? እዚህ በዚህ መሀል ለምን ይረበሻል የሚል በህዝቡ መካከል አለ። ግጭቶች እዚህ አካባቢ ነው የምትሰሙት።
ዘገባ አለን። በሌላ ዘገባችን ደግሞ ጠቅላይ ሚኒስትር አብይ በበርሊን የሞቀ አቀባበል ጠብቋቸዋል።
ጠቅላይ ሚኒስትር አብይ በበርሊን የሞቀ አቀባበልን በተመለከተ ዘገባ ይኖረናል።
አስተባባሪዎቹ ያሉት አለ።
ምናምን አመታት ውስጥ ምናልባትም ከዛም በላይ ለሆነ ጊዜ ለመጀመሪያ ጊዜ የኢትዮጵያ የሀገር መሪ በዚህ መልኩ የደመቀ አቀባበል ሲደረግለት ያየንበት ሁኔታ ነው ያለው።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ ዓለም አቀፍ ዜናዎች ተመልሰን መተናል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና ቀዳማዊት እመቤት ሜላኒያ ባለፈው ቅዳሜ ፒትስበርግ፣ ፔንሰልቬኒያ ውስጥ በሚገኝ በአንድ የአይሁዶች ምኩራብ በደረሰ ጥቃት ለሞቱ 11 ሰዎች ማዘናቸውን ለመግለጽ ዛሬ ወደዚያው ማምራታቸው ተገለጸ። አንዳንድ የአይሁድ መሪዎች ግን ፕሬዚዳንት ትራምፕ የነጭ ዘረኝነትን እስካላወገዙ ድረስ ባይመጡ ይመረጣል ማለታቸው ተሰምቷል። ዋይት ሀውስ ትላንት ዜና ሆን ይፋ ሲያደርግ በሰጠው መግለጫ ፕሬዝዳንቱና ቀዳማዊት እመቤት ወደ ታሪካዊቷ ከተማ በማምራት ለአሜሪካ ሕዝብ ያላቸውን ድጋፍና ለፒትስበርግ ሰለባ ቤተሰቦችም ሀዘናቸውን መግለጽ እንደሚፈልጉ አመልክቷል።
በሌላ ዜና ፔንታገን ማለትም የዩናይትድ ስቴትስ መከላከያ ሚኒስትር 5200 ወታደሮችን ከሜክሲኮ ጋር በሚያዋስነው ድንበር ማሰማራቱ ተገለጸ። የወታደሮቹ ወደዚያ ማምራት ዓላማ ወደ ዩናይትድ ስቴትስ የሚገቡ ፍልሰተኞችን ለመከላከል ነው ተብሏል። የዩናይትድ ስቴትስ የሰሜን እዝ ኃላፊ ጀነራል ቴረንስ ኦ ሹገርኔሲ ትላንት ለጋዜጠኞች ሲናገሩ የድንበር ደህንነት የሀገር ደህንነት ነው ማለታቸው ተሰምቷል። አሁን የሚላኩት 5200 ወታደሮች ቀደም ብለው በሰሜኑ ብሔራዊ ጥበቃ ጓድ ስር ከሚገኙት ወደ 2100 ከሚጠጉ ሌሎች ወታደሮች ጋር ይቀላቀላሉ ሲሉም ጀነራሉ ተናግረዋል። ሜክሲኮ የሚገኙ ወደ 3500 ያህል ወንዶች፣ ሴቶች፣ ህጻናት ወደ ዩናይትድ ስቴትስ የሚያደርጉትን ጉዞ ጀምረዋል ያሉት ደግሞ የጉምሩክና ድንበር ጥበቃ ኮሚሽነር ናቸው።
ዩናይትድ ስቴትስ ዜጎች ካልሆኑ ወይም ህጋዊ የመኖሪያ ፈቃድ ከሌላቸው ስደተኞች የሚወለዱ ህጻናትን ዜግነት እንደሚከለክሉ ፕሬዚዳንት ትራምፕ አስታወቁ። ፕሬዚዳንቱ ከኤችቢኦ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ከውጭ ሀገር ዜጎች የሚወለዱ ህጻናት አሜሪካ ውስጥ በመወለዳቸው የሚያገኙትን የዜግነት መብት እንደ መሪ በግል ባላቸው ስልጣን ለመገደብ ማቀዳቸውን የገለጹት እናም አሉ ትራምፕ፣ ጉዳዩ በሂደት ላይ ነው፣ ተግባራዊ ይሆናል። ፕሬዚዳንቱ አክለውም በዓለም ውስጥ ካሉ አገሮች እኛ ብቻ ነን ከውጭ መጥተው ልጅ ሲወልዱ ልጆቻቸው ከሌሎች ጥቅማ ጥቅሞች ጋር የዩናይትድ ስቴትስ ዜጎች የሚሆኑባት አገር ያለን ሲሉ ተናግረዋል። ትክክል ያልሆነ ነገር በመሆኑ መቆም አለበትም ብለዋል ትራምፕ በዚሁ ቃለ ምልልሳቸው። የሆነ ሆኖ ግን ዩናይትድ ስቴትስ ብቻ ሳትሆን ሌሎች ወደ 40 ያህል አገሮችም በመወለድ ዜግነት እንደሚሰጡ ይታወቃል። ይህንን በመወለድ የሚገኝ የዩናይትድ ስቴትስ ፖሊሲ መለወጥ ገና በርካታ የሕግ ጥያቄዎችን እንደሚያነሳ ባለሙያዎች ይናገራሉ።
በቅርቡ የተፈጸመው የደቡብ ሱዳን የሰላም ስምምነት ለማክበርና ለማጠናቀር በመጪው ረቡዕ ጁባ ላይ ታላቅና ደማቅ ስነ ስርዓት እንደሚካሄድ ታወቀ። ለዚሁ በዓል ባለፈው ቅዳሜ በመቶዎች የሚቆጠሩ ደቡብ ሱዳናውያን የጁባን መንገዶች እንደወትሮው በመኪና ሳይሆን በእግር መጓዛቸው ተሰምቷል። በአሁኑ በአውሮፕላን ጣቢያ አካባቢ፣ በትምህርት ቤቶች፣ በጁባው የሆስፒታል ቅጥር ግቢ፣ በትምህርት ማሰልጠኛ ተቋም በተካሄደው የጽዳት ዘመቻ ወታደሮች፣ ሲቪሎችና ጠቅላላ የማህበረሰብ አባላት መሳተፋቸውም ታውቋል። ተናግረዋል። በተለይም የነጻነት ሆስፒታል በሚባለውና ዩክሮን የገበያ ስፍራ በተካሄደው የጽዳት ዘመቻ ወደ 200 ያህል ወጣቶች ከመለዮ ለባሹ ጋር በመተባበር ተሰማርተዋል።
በመጨረሻም ኑሮ ዩናይትድ ስቴትስ ውስጥ የነበረው የሳውዲ አረቢያው ጋዜጠኛ ጀማል ሃሾጊ ኢስታንቡል ውስጥ በሚገኘው በሪያድ ቆንጽላ ጽፈት ቤት ግቢ እንዲገደል ትዕዛዝ የሰጠው ማን እንደሆነ ሳውዲ አረቢያ መናገር አለባት ሲሉ የቱርኩ ፕሬዝዳንት ታይብ ኤርዶጋን ጥሪ ያቀረቡ። ኤርዶጋን ለፓርላማ አባሎቻቸው ዛሬ ማክሰኞ ባሰሙት ቃል የሃሾጊ የግድያ ምርመራ በአፋጣኝ መጠናቀቅ አለበት ሲሉም አሳስበዋል። ይቅርታ የሌለው ነገር ነው የሚሉት የቱርኩ መሪ ሳውዲ አረቢያ ውስጥ በእስር ላይ የሚገኙት 18 የሳውዲ ተጠርጣሪዎች በአስቸኳይ እንዲላኩም ጠይቀዋል። እስካሁን የት እንዳለ ያልታወቀው የሟቹ ጋዜጠኛ አስክሬን የሚገኝበት ስፍራንም በማፈላለግ ሳውዲ እንድትተባበር ቱርክ ጠይቃለች። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ፕሮግራማችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በምዕራብ ኦሮሚያ ምዕራብ ወለጋ፣ ምስራቅ ወለጋና ቄለም ወለጋ ዞኖች ከፍተኛ ህዝባዊ የተቃውሞ ሰልፎች ሰሞኑን መካሄዳቸው እየተገለጸ ነው። ተቃውሞ መንገድ መዝጋትና የከተሞች እንቅስቃሴን እስከ መገደብ የደረሰ መሆኑንም ነዋሪዎች ተናግረዋል። ሙክታር ጀማል ዝርዝሩን ልኮልናል።
ተቃውሞ ሰልፉ ከምዕራብ ወለጋ በተጨማሪ በደቡብ ወደ ጉጂ ዞንም መስተዋሉን ነው በአካባቢው ያናገርኳቸው ሰዎች የነገሩኝ። የሁለቱም አቅጣጫ የተቃውሞ ሐሳቦች የመልካም አስተዳደርና የመሰረተ ልማት ጥያቄዎች እንዳሉ ሆነው በተመሳሳይነት የሚንጸባረቁት መንግስት የኦሮሞ ነጻነት ግንባር በግድ ለማስፈታት የሚንቀሳቀሰውን እንቃወማለን የሚል መሆኑንም ነው የሚናገሩት።
ዋናው ያው በህዝቡ እዚህ አካባቢ ትንሽ መንገድ እየተዘጋ ነው፣ ተቃውሞች ይታያሉ። ነገር ግን መንስኤው አንደኛው በኦነግና በመንግስት መካከል ያለው ስምምነት ለምን ተግባራዊ አይሆንም እየተባለ ነው። እዛ ላይ በአንዳንድ ቦታዎች ደግሞ ያለመረዳዳት ነገሮች አሉ። መንግስትም እዛ ላይ ያለው ነገር ግልጽ ቢያደርግና ህዝቡን ቢያረጋጋ ጥሩ ነው። እውነትም በአንዳንድ ቦታዎች ሰላማዊ ሰልፍ ይታያሉ። በተለይ ደግሞ ህዝቡ መካከል አሁን ትንሽ ብዥታ ያለው ላይ ያለው የሆነ አመራር ከመንግስት ጋር ተስማምቶ ከሆነ እዚህ አካባቢ ለምን መፍታት አልቻሉም? እዚህ በዚህ መሀል ለምን ይረበሻል የሚል በህዝቡ መካከል አለ። ግጭቶቹ እዛ አካባቢ ነው የሚሰሙት።
ሌላኛው ያናገርኩት ሰው ደግሞ በቤጊና ጊዳሚ አካባቢ ከፍተኛ የመንግስት ወታደር በከባድ ተሽከርካሪ እየታገዘ መንቀሳቀሱን፣ ተኩስም ሲከፈት እንደነበረ ማየቱን ነው የሚናገረው።
ወራነው ወያኔ ወራሊ ጉዳሽን ይወልፍ ከይታ
ዮም
ካለራ የገሌ ገረቢ ይወድኛው ለገሊጣ ጋራቤ ጊራን ገረጊ ዳንጋ ጊዳኖ ሶሴና ግረኒ ወቦክ ዳየቱን ኡመታ
ከትናንት ጀምሮ 15 ኦራል የወያኔ ጦር ነው የመጣው። ከትናንት ጀምሮም በምራብ ወለጋ በቤጊ ግዳሚ ድንበር እየዘለቁ ያሉ የኦሮሞ ነጻነት ግንባር ጦርን አምጡ ያሉ ህዝብ እያንገላቱ ነበር። በዚህ የተነሳም ግጭት ተፈጠረ።
ይህንን ጉዳይ ከመንግስት አካል ለማጣራት በተለይ ከፌደራልና ክልል ከፍተኛ ጥረት አድርጌያለሁ። ኦሮሚያ ብሔራዊ ክልላዊ መንግስት የክልሉ ጸጥታና አስተዳደር በተደጋጋሚ ስልክ ብደውል አይነሳም። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ጽፈት ቤትም በተደጋጋሚ ሞክሬ ሳይሳካልኝ ሲቀር የክልሉ ምክትል ፕሬዝዳንት ወይዘሮ ጠይባ ሐሰን ለአጭር ጊዜ አግኝቻቸው ስብሰባ ላይ መሆናቸውን የነገሩኝ። በፌዴራል ደረጃ የመከላከያ ሚኒስቴር የህዝብ ግንኙነት ኢንዶክትሪኔሽን ዳይሬክተር ጀነራል መሐመድ ተሰማና የፌዴራል ፖሊስ ጀነራል ምክትል ኮሚሽነር መላኩ ፈንታ ስልካቸው ላይ በመሞከር የሁለቱም ስልክ አይሰራም። የመንግስት አካል መልስ ፍለጋ አሰሳየን ወደ ምዕራብ ወለጋ ወረድኩኝ። የኦሮሞ ዲሞክራቲክ ፓርቲ ጽፈት ቤት ኃላፊ አቶ አብደታ ዋጋሪን አግኝቼ በአካባቢው ስለተስተዋለው ነገር ይህን ነግረውኛል።
በተጨባጭ የምናውቀው ነገር ባይኖርም በወሬ ደረጃ የሚወራ ስላለ የትኩስ አይነት ይሰማል። መቼም ኃይል ግንባር ለግንባር አብሮ ሲመጣ ማለት ነው ያኔ ትኩስ ሊኖር ስለሚችል ይኖራል የሚል ግምት አለን። በወሬ ደረጃም ስለሚወራ እዛ አካባቢ በበጊና ወደ ግዳሚ የሚወስድ መንገድ አለ። በዛ አካባቢ ቱክስ የሚሰማበት ሁኔታ ይኖራል የሚል በወሬ ደረጃ ይሰማል። ያው ወደዛ የሚያስከድ መንገድ ብዙም እስከዚህ የሚያስፈቅድ ስለሆነ እኛም በወሬ ደረጃ ነው የሚሰማው እንጂ ይሄ ነው የሚባል በተጨባጭ የምናውቀው ነገር የለም።
የሰልፈኞቹ ጥያቄ የሆነው አንዱ የኦሮሞ ነጻነት ግንባር ሰራዊትን በተመለከተ ምን ቢፈጠር ነው የህዝቡ ተቃውሞ ሰልፍ ጥያቄ የሆነው ስል የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳን አግኝቼ ጠይቄያቸዋለሁ።
በመንግስትና በኦሮሞ ነጻነት ግንባር በኩል ያው በመሐላችን ያለውን ስምምነት ለመተርጎም እየተንቀሳቀስን ነው። እኛ እንደሚገባንና እንደምናቆየ በብዙ ቦታና በስፋት እየተካሄደ ነው። በምዕራብ ኦሮሚያም እንደዚህ በኤርትራ ላይ እንዴት እንደሚውል ጀምረናል። ይህንን ይህን ለማጠናከር እየተንቀሳቀስን ነበር። ይህን ከዚህ ተነስቼ ወደ ምዕራብ እየሄድኩ ነቀምት ደርሼ ነው የተመለስኩት። ነቀምት ደርሼ ለመመለስ ምክንያት ወታደራዊ ዘመቻ በብዛት መኖሩ ነው። ህዝቡ ከዛ ተነስቶ ነው ጥያቄ እያነሳ ያለው። ጥያቄው የትጥቅ ማስፈታትና አለት ማስፈታት ሳይሆን እንደሚገባል ይህ ሁሉ በዚህ በላይ ሰላም ባለበት የኛ ጦርም ባለበት ቦታ ከመንግስት ጋር እየተነጋገርን ስምምነታችን ስራ ላይ ለማዋል እየተንቀሳቀስን ነው። ይህንን ነው የሚያቆዙ ለህዝቡ መግለጫ ሰጥተናል። ይሄ ባለበት ሁኔታ ለምንድን ነው ሁሉ ፋት ያለው የወታደራዊ እንቅስቃሴ የሚኖረው?
በኦሮሞ ነጻነት ግንባርና መንግስት መካከል የነበረው ግንኙነት በሂደት እየተካረረ መልሶች በመግለጫና ከሩቅ የሚሰጣጡ የሚመስል ነገር ያለ ይመስላል ይላሉ ሐሳብ ሰጪዎች። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ የኦነግ ትጥቅ መፍታትን በተመለከተ መፍታት እንዳለባቸው በአጽንኦት መናገራቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድም ኦነግ ትጥቅ አልፈታም ይላል ብዬ አላስብም በሚል ሐሳብ መስጠታቸው የቅርብ ትውስታ ነው። ኦነግና መንግስት ደግሞ የጋራ ጉዳዩን የሚነጋገርበት ኮሚቴ እንዳለው ሲገለጽ የነበረ ኮሚቴውም በጋራ እንደሚንቀሳቀስ የተገለጸ ነበር። በጋራ ተነጋግሮ ጉዳዩን መፍታት እየተቻለ ወደ መግለጫና ሚዲያ ጉዳዩ እንዲመራ የተደረገው በምን ሂደት ነው ስል ነው አቶ ዳውድ ኢብሳን የጠየቅኳቸው።
እኛ በበኩላችን ብዙ በዚህ ጉዳይ ወደ መግለጫ አልቸኮልንም፣ ብዙም አልቸኮልንም፣ ወደ ሚዲያም ብዙ አልቸኮልንም። በዚህ ጉዳይ ላይ በጣም ፎከስ ያደረግነው ስምምነታችን በሁለቱ ግንኙነት አካሎች የተመሰረቱ አሉ። መስመር አለ፣ የግንኙነት መስመሩ ከመንግስት ባለስልጣኖች ጋርም በዚህ ላይ ውይይት አድርገን እየተንቀሳቀስን ነው። ይሄ እንዳለ ሆኖ ግን አንዳንድ ቦታ ላላስፈላጊ በጣም ተለቅ ያለ የወታደራዊ እንቅስቃሴ ተደረገ። ይሄ እንግዲህ መንግስት ነው በውስጡ መፍጠቅ ያለበት። አብረን እየሰራን እያለን ለምን ይሄ እንደዚህ ሆነ የሚለውን መንግስት በውስጡ መፍጠቅ ያለበት ብለን ነው የምናምነው በበኩላችን።
ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ጀርመን ውስጥና በሌሎችም የአውሮፓ ሀገሮች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በኢትዮጵያ መንግስት ላይ ሲያካሂዱ የቆዩዋቸውን የተቃውሞ ሰልፎች ከዚህ ለብዙ ዓመታት በማስተናገድ የሚታወቀው በርሊን ከተማ እምብርት ላይ የሚገኘው ብራንደንቡርግ ዛሬ ለጠቅላይ ሚኒስትር አብይ የወጣ የድጋፍ ሰልፍ አደባባይ የድጋፍ ሰልፍ ታይቶበታል። የሰልፉ አስተባባሪዎች ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ሁኔታው የቀደመውን ታሪክ የሚያውቁትን ፖሊሶች ሁሉ አስገርሟል ብለዋል። ጽዮን ግርማ ዝርዝር አላት።
ለሁለት ቀናት የሥራ ጉብኝት ዛሬ ጀርመን በርሊን ከተማ የገቡትን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድን ለመደገፍ ሰልፍ የተወጣበት የከተማው እምብርት የሚባለው ብራንደን ቡርግ አደባባይ ከተቃውሞ ውጪ የድጋፍ ሰልፍን ካስተናገደ ከ20 ዓመታት በላይ እንዳስቆጠረ በበርሊን የኢትዮጵያውያን ማህበረሰብ ሊቀመንበርና የጠቅላይ ሚኒስትሩን አቀባበል ኮሚቴዎች ከሚያስተባብሩት አንዱ አቶ ታደሰ ቶላ ለአሜሪካ ድምጽ ተናግረዋል። ይህ ደግሞ ከዚህ ቀደም የተቃውሞ እንቅስቃሴው ሲካሄድ የጸጥታ ሁኔታውን ሊቆጣጠሩ ይወጡ የነበሩ የጀርመን ፖሊሶችን ሳይቀር አስገርመዋል ይላሉ። አቶ ታደሰ
ብዙ ጊዜ ፕሮቴስት ለማድረግ ነው ስናሲ እንደ በፊቱ የተበቁት ፕሮቴስት ነበር ነገር ግን አይ አሁኑ የድጋፍ ሰልፍ ነው እና እንደነሱ ራሳቸው ተገርመዋል እና ለአመታት እዛ ቦታ ላይ ስናደርግ የነበረው እንደሚታወቀው ያው ፕሮቴስቶችን ነው የነበረው ምን
ተቃውሞች
ነው እና አሁን ራሳቸው ፖሊሶቹም ብዙ ጊዜ የምንጠይቀው አንድ ቦታ ላይ ነው አፕላይ የምናደርገው እና ኦልሞስት ያቁናል እና በጣም የገረማቸው አሁን እና እኛም የሆነ ስሜቱ ራሱ በጣም ደስ የሚል ስሜት ነበር በሰው የዘፈነ ያለ እየጨፈረ ነው የተቀበለው እና ከወትሮ በጣም የተለየ መጥቶችም ብዙዎቹም መጥተው ቦታው ላይ ፎቶግራፍ ያነሱ እንደዚህ ነው ምናምን ስንል የነበረውንም አንዳንድ ወረቀቶች በታትመናል ምን እንደሆነ ማስልስ ላለው ህብረተሰብ ለሌላውም ህብረተሰብ እንዲያውቀው በሚል እና በጣም ደስ የሚል ፊሊንግ ነበር የነበረው እውነት ለመናገር።
ለምንድን ነው እንደዚህ የምታደርጉት የተደሰታችሁት ከተቃውሞ ወደ ድጋፍ የተቀየራችሁት እንደው ምንድን ነው ምክንያታችሁ? እርሶ ምንድን ነው ምክንያቶት?
እኔ እንዴ በጣም ጥሩ ጥያቄ ነው። እንግዲህ ለ7 አመት ስንቃወሙ የነበረውን እና እኛ የምናገረው ቋንቋ የምናገር ሰው መጣ እንደነበር ይሄ ምንም ያልታሰበ በዚህ ፍጥነት እንደዚህ አይነት ነገር ይከሰታል ብለን ባላሰብን ሰዓት እኛ የምናገረውን ቋንቋ የምናገርልን ሰው እኛን ሆኖ ነው የመጣ የኔን ቃል የሚናገርልኝ ሰው ነው ብዬ ነው መናገር ችላለሁ። በዚህ ስሜት ነው ሁሉም ተነስቶ እና በዚህ በ3ና በ4 ወራቶች ውስጥ ከ27 ዓመት ያልተሰሩ በጣም ሜን የሆኑ ስራዎችን ሰርቷል። የተጠበጠ የሚታይ የሚጠበጥ ጉዳሰብ በዛ ምክንያት ሙሉነት አለ ዶክተር አብይና በቲኒ በለማም እንዲሁም ገዱ አንዳርጋቸው የተጀመረው።
ጠቅላይ ሚኒስትር አብይ የፈረንሳይ ጉብኝታቸውን አጠናቀው ዛሬ በርሊን የሚገኘው ቴግል አውሮፕላን ማረፊያ ሲደርሱ ጀምሮ ከፍተኛ አቀባበል እንደተጠበቃቸው የተናገሩት አቶ ታደሰ ከጀርመን መራሄተ መንግስት አንጌላ መርከል ጋር ተወያይተው ሲያበቁም ሳይጠበቁ በድንገት ኢትዮጵያውያኑ ወደሚገኙበት አደባባይ አምርተዋል ብለዋል። በበርሊን የኢትዮጵያ ኤምባሲ የቢዝነስ ዘርፍ አማካሪው አቶ ቴድሮስ ግርማ በበኩላቸው ጠቅላይ ሚኒስትሩ የጠበቃቸው አቀባበል ከዚህ ቀደም ያልታየ ነው ሲሉ የቀደመውን አስተያየት ያጠናክራሉ።
በጀርመን በበርሊንና በዙሪያዋ የሚኖሩ ኢትዮጵያውያን በነቂስ ወጥተው ክቡር ጠቅላይ ሚኒስትራችንን በሰፊው የተቀበሉበት ሁኔታ ነው ያለው። ደመቅ ያለ በጣም ቁጥራቸው ከፍተኛ የሆነ ኢትዮጵያውያን በአደባባይ ወጥተው 20 ዓመታት ውስጥ ምናልባትም ከዛም በላይ ለሆነ ጊዜ ለመጀመሪያ ጊዜ የኢትዮጵያ የሀገር መሪ በዚህ መልኩ የደመቀ አቀባበል ሲደረግለት ያየንበት ሁኔታ ነው ያለው። እንግዲህ ይሄ አንድ ትልቅ ለውጥ ነው። በሀገራችን እየታየ የነበረውን ያለውን ለውጥ በስፋት በመደገፍ ጠቅላይ ሚኒስትራችን ከጎንህንን አይዞ በርታ፣ ሀገራችን ወደፊት አራምዳት፣ ሀገራችን ሰላም አስጠብቅልን በሚል ሰፋፊ መልዕክት ያሳለፉበት ነበረ መድረኩ።
ጠቅላይ ሚኒስትሩ በርሊን ደርሰው ከቻንስለር አንጌላ መርከል ጋር ስላደረጉት ውይይትና ስላከናወኑት ተግባር አቶ ቴድሮስን ጠይቄያቸዋለሁ።
እንዲህ ዛሬ ክቡር ጠቅላይ ሚኒስትሩ በርሊን ከገቡ በኋላ የመጀመሪያ ቆይታቸው ከጀርመኗ ቻንስለር አንጌላ መርከል ጋር በሁለትዮሽ ጉዳዮች ላይ ተወያዩ ሁኔታ ነበር የነበረው። የሁለቱ ነገሮች የፖለቲካ ኢኮኖሚና ማህበራዊ ጉዳዮች ስርን የበለጠ ለማጠናከር በሚቻልበት ጉዳይ ላይ ሰፊ ውይይት ያደረጉበት ሁኔታ ነው። ከዛ በኋላ እንግዲህ ኮምፓክት ዊዝ አፍሪካ በሚል የተዘጋጀ ጀርመን በጂ20 ማዕቀፍ ውስጥ የተዘጋጀ የኢኮኖሚ ትብብር ፕሮግራም ነበረ። እዛ ላይ ክቡር ጠቅላይ ሚኒስትራችንም አንድ ተጋባዥ እንግዳ ነበሩ በዛ ላይ የተሳተፉ፣ እዛ ላይ ተሳትፈዋል። ጥሩ ውይይቶችን ያደረጉበት ነው። የኢትዮጵያን የኢንቨስትመንት እና የቢዝነስ አቅም ለታዳሚዎች ያስተዋውቁበት መድረክ ወስደውም ንግግር ያደረጉበት ሁኔታ ላይ ነበረው። በኢኮኖሚው ትብብር በተለያዩ የጀርመን ካምፓኒዎች ወደ ኢትዮጵያ መጥተው ኢንቨስት ሊያደርጉ በሚችሉበት ሁኔታ ላይ እንዲሁም የነበረውን የፋይናንስ የልማት ትብብሮችን የማጠናከር ሁኔታ በሰላም በዲሞክራሲ ማጎልበት ረገድ ጀርመኖች በምንክል ሊያግዙ እንደሚችሉ በተለይ ሀገራችን ውስጥ በአሁኑ ሰዓት እየታየ ያለውን ለውጥ ጀርመኖች በከፍተኛ ደረጃ በአዎንታዊነት የሚመለከቱት መሆኑን ያወሱበት ነው። ቻንስለሯ ይህንን ለውጥ ለመደገፍ ፍላጎታቸውን የገለጹበት ነው። በቀጣይም ጀርመን በሀገራችን ለሚኖረው የዲሞክራሲ ስርዓት ግንባታ እንዲሁም የሁሉንም ዜጎች ያሳተፈ የጋራ ሀገር ግንባታ ሂደት ውስጥ ጀርመን የራሷን ድርሻ ለመጫወት ፍላጎት ፈቃደኝነቱን ያሳየችበት ሁኔታ ነው ያለው። ኢትዮጵያን እንደ አፍሪካ እንደ ሞዴል የመመልከቱ አዝማሚያ በስፋት እየጎለበተ የመጣበት ሁኔታ ነው ያለው። በተለይ በሰብአዊ መብት አያያዝ፣ በዲሞክራሲ ስርዓት ሁሉንም ያሳተፈ የፖለቲካ የሰፋ ስነ ምህዳር ከመፍጠር አንጻር ኢትዮጵያ የጀመረችውን በጎ ተምሳል ሌሎች አፍሪካዎችም እንደሚደግሙት ያላቸውን አመለካከት እያነሱበት ነው ቻንስለሯ። እና በጣም መልካም የሚባል ጥሩ የሚባል ውይይት ተካሄዱበት።
በሌላ በኩል በትላንትናው ዕለት ከፈረንሳያው ፕሬዚዳንት ኢማኑኤል ማክሮን ጋር ከነበራቸው ውይይት በኋላ ዘላቂ ሰላም ማረጋገጥን በተመለከተ ጠቅላይ ሚኒስትር አብይ ያሉት አለ።
ኢትዮጵያ ውስጥ የተሟላ ሰላም ማረጋገጥ የመንግስት ዋነኛው ስራ ነው። እንደ አቅጣጫ የምንከተለው ፖቴንሻል የጸብ ቦታዎችን ማስቀረት ዘላቂ ሰላም ማረጋገጥ ነው። አሁን ኢትዮጵያ ውስጥ የሚያጋጥሙ ግጭቶች ሊፈቱ ይገባል። ነገር ግን የጀመርነውን ሪፎርም ሊያስቆሙ ይችላሉ የሚል ስጋት የለንም። የጀመርነው ሪፎርም በህዝብ የተጀመረ ህዝብ የሚመራው ስለሆነ አይቆምም። እንደዚህ አይነት ግጭቶች በብዙ ባይላተራልና መልቲላተራል ኢሹ የተነጋገርና የተግባባን ሲሆን ከሁሉ በላይ በጅቡቲና በኤርትራ መካከለ ያለውን ጉዳይ በኃላፊነት የመፍታትና በአካባቢያችን አስተማማኝ ሰላም እንዲኖር ፕሬዝዳንት ማክሮን ቻምፒዮን እንዲያደርጉ ያቀረብኩላቸውን ጥያቄ ተቀብለው ከሚቀጥለው ሳምንት ጀምሮ ከጅቡቲና ከኤርትራ ፕሬዝዳንት ጋር በመነጋገር በዚያ አካባቢ ያለውን ችግር ለመቅረፍ ያላቸውን ፈቃደኝነት አረጋግጠዋል።
የፈረንሳይው ፕሬዝዳንት አማኑኤል ማክሮን በመጪው መጋቢት ወር ኢትዮጵያን እንደሚጎበኙም እቅድ መያዙ ተገልጿል።
በሌላ በኩል ጠቅላይ ሚኒስትር አብይ ዛሬ በአፍሪካ የመዋለ ነዋይ ፍሰት ላይ የተነጋገረ ያለ ከፍተኛ ስብሰባ ጀርመን ዋና ከተማ በርሊን ውስጥ እየተካሄደ ነው። በዚህ ላይም ይሳተፋሉ። በጉባኤው ላይ የኢትዮጵያውያንን ጠቅላይ ሚኒስትር አብይ አህመድን ጨምሮ የ11 አፍሪካ ሀገሮች መሪዎች እየተሳተፉም ይገኛሉ። ስብሰባው እስከ ምሽት ድረስ በዝግ የሚቀጥልም ይሆናል ተብሏል። በሌላ በኩል ይህንኑ ሲያከናውኑ ከቆዩ በኋላ በነገው ዕለት ወደ ፍራንክፈርት 25,000 ሰዎች ይታደሙበታል በሚል ግምት ወደ ተያዘ ስታዲየም አቅንተው ከኢትዮጵያውያንና ትውልደ ኢትዮጵያ ጋር ውይይት ያደርጋሉ፣ ዝግጅቶችም ይኖራሉ ተብሎ ይጠበቃል። የነገውን ዝግጅት ከሚያስተባብሩት አንዱና የጸጥታ ጉዳይ አስተባባሪ የሆኑት አቶ ዓለም ታደሰን በጉዳዩ ዙሪያ አጠር ያለ ንግግር በስልክ ጠይቂያቸው ነበር።
ላለፉት 27 ዓመታት ሀገራችንን ያስቸገረ ኃይል ነበረ፣ ያው ያሉት ኢህአዴግ የሚባል ተቋም። ያን በመቃወም ብዙዎቻችን ከዚህ ስርዓት ጋራ ብዙ እናደርግ ነበር። በውጭም ሀገር ሆነን ሀገር ውስጥም ያለው ህዝብ እንደሚያደርገው ማለት ነው። ምክንያታዊ ያደረገን ምክንያት ያው የሀገራችንን ህዝብና ሀገራችንን ሊጎዳ የሚችል ስርዓት ነው ብለን ስለምናምን ነው ብዙዎቻችን ተቃዋሚ ሆነን የተነሳ ነው። አሁን ግን ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ ጀምሮ ለኢትዮጵያ ታላቅነቷን ክብሯን ዘመቻ አይነት ስለጀመሩ ይህንን ብዙ ኢትዮጵያዊ ሊገዛው የሚችለው እውነት ስለሆነ እኔም ከዛ አኳያ ትክክል ነው ብዬ ስለማመጥ ነው ወደዚህ ከስር ስገባ ይቻልኩ።
ምን ያህል ዝግጅት አድርጋችኋል? የኢትዮጵያውያኑስ ስሜት ምንድን ነው?
በፍራንክፈርት ከተማ የሚገኘውን ትልቁን ስታዲየም ነው የተከራየ ነው። ኮሚቴው አስተባባሪ ኮሚቴው አማካኝነት ከ20,000 ሰው በላይ ይመጣል ብለን ግምት ስላለን፣ ያ ስታዲየም ደግሞ አሁን የአየር ጠባዩ የተበላሸ ስለሆነ የአውሮፓ ቅዝቃዜ ዝናብ ሊኖሮች የሚል ትልቁን አሬና ነው የወሰድ ነው። ሁለቱ አይነት በኋላ ደግሞ ኮሚቴዎች በተለያየ አወቃቀር ተዋቅረን ሚዲያ፣ በማህበራዊ ጸጥታ፣ በሴቶችና ወጣቶች ጉዳይ እንደዚህ በሚል አይነቶች ተደራጅተን ህብረተሰቡ ጋር በመድረስ ይሄ ዝግጅት እንዲያምር ጥረት እያደረግን ነው። እንግዲህ የሚጠበቀው እንግዶቻችን ናቸው ማለት ነው።
ማን ነው ወጪያችሁን የሸፈነው? ትልቅ ስቴዲየም ነው የተከራያችሁት፣ በጣም ብዙ ወጪ እንደሚሆን ይገመታል። እና
እርግጥ ነው ወጪው ብዙ ነው። ወጪው ከኢትዮጵያ መንግስት እንደሚሸፈን በቆንስላው ጽህፈት ቤት በኩል ተረጋግጦልን ነበር። ሆኖም ግን እዚህ የምንገኘው ደግሞ የኮሚቴ አባላቶች አንድ የስፖንሰር ኮሚቴ አቋቁመን በዚህ ስፖንሰር ኮሚቴ አማካኝነት የተወሰኑ ገቢዎችን አግኝተናል። እና ገቢው እንግዲህ ውጤቱን ውል ስለማላውቀው ይህናል ነው ልልሻችንም፣ ግን ያንን ወጪ ለመሸፈን እኛም የተቻለን ያህል ጥረት እያደረግን ነው። አካባቢ እንግዳ ተቀባዮች ስለሆኑ ፍራንክፈርቶች ዙሪያ ያለውን ህብረተሰብ ከማስተባበር አንድ ስፖንሰር ኮሚቴ ይህንን እየሰራ ነው ያለ።
ምን ያህል ነው ወጪው? በአጠቃላይ
ወጪው ይሄን ያህል ነው ብሎ ለመገመት ይከብዳል። ስቴዲየሙ ብቻ ወጪ ወደ 134,000 ዩሮ አካባቢ ነው። ከዛ ውጪ ደግሞ የተሽከርካሪዎች የተለያዩ ወጪዎች፣ ፖስተር የማሳተም፣ ፖስተር የማባዛት፣ ፖስታ ምን ጨምሪ ወጪ ወደ ላይ ሊወጣ ይችላል የሚል ግምት አለ።
ተቃውሞም ሊኖር ይችላል የሚል ግምቶች ነበሩ። ምክንያቱም በታሰበው መንገድ ኢትዮጵያ ያለው ሁኔታ አልሄደም፣ ብዙ ችግሮች እየተፈጠሩ ነው የሚል ነገር ስለነበረ እንደሱ አይነት ግምቶችም ነበሩና ከጠቅላይ ሚኒስትሩ ጋር የሚነሱት ጥያቄዎች፣ ጠቅላይ ሚኒስትሩን ኢትዮጵያን በተመለከተ ሊቀርቡ ከታሰቡ ጉዳዮች ላይ አንኳር አጀንዳዎቹ ጋር በተያያዘ ያለው ነገር ምንድን ነው?
እርግጥ እንደሱ ያው ተቃውሞ ሊኖር ይችላል የሚል አሁን እዚሁ ከአስተባባሪ ኮሚቴ ውስጥም ይህን ዝግጅት ተቃወማሉ። ምክንያቱ የተደረገ የምክንያቱ ደግሞ በአዲስ አበባ የታሰሩ ወጣቶች ስለነበሩ እነዚህ ወጣቶች መፈታት አለባቸው የሚል ጥያቄ እዚሁ ከአስተባባሪ ኮሚቴ ውስጥ በተነሱ አባላት ይሄ ተቃውሞ ከዚሁም ተሰምቷል ማለት ነው። ከዛ አኳያ ይሄ ነገር መሬት ባይረክት ኖሮ እዚህም አካባቢ ያለው ህብረተሰብ ይህንን የጠቅላይ ሚኒስትሩ መምጣት ሊቃወም ፈቃደኛነቱ የገለጸልን ሁኔታዎች እንዳሉ እረዳለሁ።
ከጠቅላይ ሚኒስትሩ ጋር በሚኖረው ንግግር ምንድን ነው የሚነሱት አንኳር ጉዳዮች? በእናንተ በኮሚቴው በኩል የምታውቁት ጉዳይ አለ? የምታውቁት ነገር አለ? ከድጋፉ ከአቀባበሉ በተጨማሪ
እንደኔ ምልሽ ብዙ የሚቀሩ ስራዎች አሉ ሀገራችን ላይ። የህግ የበላይነት አለመኖሩ እና አሁን የስርዓት አልበኝነት ስራ በሀገሪቱ ውስጥ እንደዚህ ነቅሶ መታየቱ የእሳቸውን አመራር የሚጠይቅ ጉዳይ ይመስለኛል። እና እነዚህ አይነት ነገሮች መጠየቃቸው የማይቀር ይመስለኛል። እዚህ አልረዳም። በተጨማሪ ደግሞ ያለፈው ስርዓት ባለመመቸት ከፍተኛ ቁጥር ያለው ወጣት በባህር በርም በመርከብም አድርጎ እዚህ የገባል። ከፍተኛ ቁጥር ያለው ኢትዮጵያዊ ይገኛል፣ በጀርመንም በሌሎች አውሮፓ ሀገሮችም፣ አብዛኛው ግን በጀርመን ነው የሚገኘው። የእነዚህም ልጆች የወደፊት እጣ ፈንታ ምንድን ነው የሚለውን ነገር ጠቅላይ ሚኒስትሩ እንደሚጠየቁ ይገባኛል። እነዚህ መነሻ አንኳር ነገሮችን ነው ማለት ነው።
አድማጮች፣ ጠቅላይ ሚኒስትሩ በነገ ዕለት የሚኖራቸውን ውይይት በተመለከተ ይዘን እንመለሳለን። አድማጮች፣ እንግዲህ የጋቢና ጉዞዋችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነን።
ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። በነገው ጉዟችን እንገናኝ።
Kun Radio Sagale Amerikati.